BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ሰላም ለእናንተ ይሁን። ሰኔ 14 2013 ዓመተ ምህረት ጋቢና ቪኦኤ ጀመረ። ዛሬ ኢትዮጵያን ድምፅ ሲሰጡ ውሏል የነበረውን የምርጫ ድባብ ከደቂቃዎች በኋላ በተለያዩ የሀገሪቱ ክፍል ካሉ ዘጋቢዎቻችን እንሰማለን።
በጨለማ ውስጥ ሆነ ስለ ምርጫ የምናወራበት እናሰብበት ጊዜ አይደለም። አሁን ብዙም ጉዳያችን ብለን ስራ የቅንጦት ሆኖ ስለሚሰማን ማለት ነው። ለእኛ ምርጫ ማለት አሁን የቅንጦት ጉዳይ ነው።
በሌላ ዘገባ ደግሞ ምርጫ በማይካሄድባቸው ስፍራዎች ያሉ ኢትዮጵያውያንን አስተያየትም በምሽቱ አካተናል። ቀደም ብለን የሰማናቸው የመቀሌ ከተማ ነዋሪን ጨምሮ
ሁሉም ይፈተሽ ነው። ማንም ይፈተሽ ገዢው ፓርቲ፣ ተቀናቃኝ ፓርቲ ሁሉም እና ሪጂናል የክልል ፓርቲ ሁሉም ይፈተሽ። ይፈተሽ ማለት በኢትዮጵያ አይን በኢትዮጵያ ሕዝብ አይን መነጽር ሊመዘኑ ነው። ፍሬውና ምኑ ሊታይ ነው።
አሁን ደግሞ የሰማናቸው የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች መምህር የሆኑትን ዶክተር ብሩክ ኃይሉን ነው። ይህ ምርጫ ለኢትዮጵያን ባለው ፋይዳ ላይ ሀሳባቸውን ያጋሩናል። መሰናዶውን ሀብታም ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያከናውናል። አስቀድመን አጫጭር የዓለም ዜናዎችን እንሰማለን። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በዛሬው ዕለት በኢትዮጵያ የሚካሄደው ምርጫ ሰላማዊ እንዲሆን መልእክት አስተላልፈዋል። መራጮች ሁሉ ድምጻቸውን በነጻነትና በሰላማዊ ሁኔታ መስጠት መቻላቸውን የኢትዮጵያ ባለስልጣናት የፖለቲካ መሪዎችና ደጋፊዎቻቸው እንዲያረጋግጡ የኢትዮጵያ ፌዴራላዊ ዲሞክራሲያዊት ሪፐብሊክ ሰኔ 14 ከመታከሄደው ምርጫ በፊት አሳስባለሁ ሲሉ ነው የመንግስታት ድርጅት ዋና ጸሐፊ የሆኑት አንቶኒዮ ጉተሬሽ ጥሪ ያሰሙት። ምርጫው የሚካሄደው ፈታኝ በሆኑ የፖለቲካ የጸጥታና የደህንነት ሁኔታዎች ውስጥ መሆኑን ዋና ጸሐፊው መጠቆማቸውንም ቃል አቀባይ ቢሮአቸው ያወጣው መግለጫ አመልክቷል። በጉዳዩ ውስጥ ያሉ ወገኖች ሁሉ ከሁከትና ሁከትን ከማነሳሳት አድራጎቶች እንዲቆጠቡ ዋና ጸሐፊው ጥሪ ማስተላለፋቸውን መግለጫው ተናግሮ ምርጫው ውስጥ ያሉ መሪዎችና ተሳታፊዎች ሁሉ ማህበራዊ አብሮነትን እንዲያራምዱ እና የጥላቻ ንግግሮችን እንዲያስወግዱ እንደሚያበረታቱም ገልጿል። ከመርጫው ጋር የተያያዙ ማንኛቸውም ውዝግቦች በንግግርና በተደነገጉት የህግ መስመሮች ብቻ እንዲፈቱም ዋና ጸሐፊ አንቶኒዮ ጉተሬሽ በአጽንኦት ጠይቀዋል። የአምስት ተጨማሪ ምርጫ ክልሎች ድምጽ መስጫ ጊዜ ተላለፈ። በዛሬው ዕለት ተጨማሪ አምስት የምርጫ ክልሎች ውስጥ ድምጽ እንደማይሰጥ የኢትዮጵያ ብሔራዊ ምርጫ ቦርድ ያስታወቀው ትላንት ሲሆን ድምጽ የማይሰጥባቸው አምስቱ ተጨማሪ የምርጫ ክልሎች በአማራና በኦሮሚያ ክልል የሚገኙ መሆናቸውን ቦርዱ አመልክቷል። በእነዚህ ክልሎች ድምጽ የማይሰጥበት ምክንያት የቦርዱ ኮሙኒኬሽንስ አማካሪ ሶሊያና ሽመልስ ትላንት ለጋዜጠኞች ያስረዱ ሲሆን በሶስቱ ሰማያዊ ሳጥኖች በህገወጥ መንገድ በመከፈታቸው በአንዱ የአስፈጻሚዎች እጥረት በመኖሩና በሌላኛው ደግሞ የግል እጩ ቅሬታ በማቅረባቸው መሆኑን አስታውቀዋል። የአፍሪካ ህብረት ታዛቢዎች የዛሬውን ምርጫ ለመታዘብ ተሰማርተዋል። የምስራቅ አፍሪካ ተጠባባቂ ኃይል ስድስተኛውን ጠቅላላ ምርጫ የሚታዘቡ 28 ታዛቢዎችን ወደ ተለያዩ የኢትዮጵያ አካባቢዎች እንደሚያሰማራ ከትላንት በስቲያ በሰጠው መግለጫ አስታውቋል። የተጠባባቂ ኃይሉ የምርጫ ታዛቢ ተልእኮ ኃላፊ አምባሳደር አብዱላሂ ምርጫው የሚካሄደው በፈታኝ ወቅት መሆኑን ጠቁመው የተቋሙ ዓላማ በአባል አገሮች ውስጥ የተረጋጋ ሁኔታ እንዲኖር ለማስቻል ተአማኒ ምርጫ እንዲካሄድ ማገዝ ነው ብለዋል። ለቪኦኤ አስተያየታቸውን የሰጡት የታዛቢ ቡድኑ መሪ እስካሁን ባገኙት መረጃ መሰረት ምርጫው ሰላማዊ ሆኖ እንደሚጠናቀቅ ያላቸውን እምነት ገልጸዋል። አድማጮች፣ የዚህ ዜና ዝርዝር በምሽቱ የቪኦኤ መሰናዶ ይቀርባል። በታንዛኒያ ሶስተኛ ዙር የኮሮና ቫይረስ ወረርሽኝ ሊከሰት እንደሚችል የታንዛኒያ ባለስልጣናት እያስጠነቀቁ ነው። ባለስልጣናቱ ይህን ያሉት ታንዛኒያ ለማቀፉ የኮቪድ-19 ክትባት የሚያከፋፍለው የኮቫክስ አባል ለመሆን ፍላጎቷን ከገለጸች ከቀናት በኋላ ነው። ማስጠንቀቂያውን ተከትሎ መንግስት ህብረተሰቡ አስፈላጊውን ጥንቃቄ እንዲወስድና የፊት መሸፈኛ ጭንብል እንዲጠቀምም አስጠንቅቀዋል። በተለይ ከዩጋንዳ ጋር ድንበር በሚዋሰኑበት አካባቢ በቫይረሱ የተጠቁ ሰዎች ቁጥር እየጨመረ እንደሆነ የተገለጸ ሲሆን ይህም በሽታው ሀገሪቱን እንደገና ለጠቃት ይችላል ማለት ነው ሲሉ ቅዳሜ ዕለት ለጋዜጠኞች መግለጫ የሰጡት የሀገሪቱ የጤና ሚኒስትር የበሽታ መከላከያ ዳይሬክተር ሊዮናርድ ሱቢ ተናግረዋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ስመኝሽን አመሰግናለሁ። ጋቢና ቪኦኤ ነው በማዳመጥ ላይ የምትገኙት። ወጣቶች ላይ ያተኮረ የአሜሪካ ድምፅ መርሃ ግብርም ነው። ስለምታዳምጡ እናመሰግናለን። ከማኅበራዊ መገናኛ ገጾቻችን በተጨማሪ 2022276379 ላይ አስተያየታችሁን በዋትሳፕ ላኩልን። ወደ ቀዳሚው ዘገባ እንሻገር። ኢትዮጵያ ለስድስተኛ ጊዜ ባደረገችው ሀገራዊ ምርጫ ላይ በሚሊዮኖች የሚቆጠሩ ዜጎች ሲመርጡ ውለዋል። የነበረውን የምርጫ ሂደትና አጠቃላይ ድባብ ለማወቅ በተለያዩ የኢትዮጵያ ክፍሎች ያሉ የአሜሪካ ድምፅ ዘጋቢዎችን ወደ ስቱዲዮ ከመግባታችን በፊት ደውዬላቸው ነበር። በአማራ ክልል ባህር ዳር ከምትገኘው አስቴር ምስጋናው ጋር ባደረግኩት አጭር ቆይታ እንጀምር።
ዛሬ ከጠዋቱ 12 ሰዓት ጀምሮ ነበረ መንቀሳቀስ የጀመርኩት። እንግዲህ የባህር ዳር ከተማ መራጭ 137,000 በላይ ህዝብ ነው እንግዲህ ባህር ዳር ከተማ የምርጫ ክልል ላይ የተመዘገበው። በርካታ ነዋሪዎች በምርጫ ሲንቀሳቀሱ የነበሩት እንግዲህ 12 ሰዓት ቀደም ብዬ እንደነገርኩ 12 ሰዓት አካባቢ ነው ተነስቼ ወደ ተለያዩ የምርጫ ጣቢያዎች የሄድኩት እና አንዳንዶቹ ላይ ያው የመዘግየት ነገር አይቻለሁ። ነዋሪዎቹ ሰልፍ ይዘው እየጠበቁ የነበሩበት ነበሩ። በአብዛኛዎቹ ላይ ነው ይህንን የተመለከቱት። እንደውም አንድ የምርጫ ጣቢያ ላይ እስከ 1 ሰዓት ድረስ የዘገየ የምርጫ ሂደት ነበረ እና አስተባባሪዎቹም ሆነ ታዛቢዎቹ አስተያየት ለመስጠት ፈቃደኛ አልሆኑም። አንድ ቦታ ላይ ደግሞ አስተባባሪውንም ጠይቄው ነበረ። የትራንስፖርት ችግር ስለገጠመን ነው የዘገየው ብሎኛል። በተረፈ ወጣቱ፣ ትልልቁ ሰዎች፣ በተለይ ሴቶች በጣም በንቃት የተሳተፉበት ምርጫ ነው ያየሁት። እንደገና ደግሞ የባህር ዳር ከተማ አስተዳደር ምክትል ከንቲባ ተገኝተው ሲመርጡ አይቻለሁ። እንዲሁም ደግሞ የአማራ ብሔራዊ ንቅናቄ አብን የቀድሞ ሊቀመንበር የነበሩት ዶክተር ደሳለኝ ጫኔን እንዲሁ ሲመርጡ በመረጡበት ጣቢያ ላይ ተገኝቼ ተመልክቻለሁ። ብዙ ሰዎች በንቃት ነው የሚሳተፉት። በተለይ ጠዋት ቁጥሩ ዝቅተኛ የሆነ መራጮች ነው የነበሩት። በኋላ ግን እየቆየ ቁጥሩ እየበዛ ሰልፉ ደግሞ እየረዘመ የነበረበት ሁኔታ ነው። እንግዲህ ተዘዋውሬ በተመለከትኩባቸው ጣቢያዎች ላይ ቁሳቁስ እጥረት የለም። ጸጥታውም ቢሆን ምንም አይነት እስካሁን ድረስ የታየ የጸጥታ ችግር የለም። በከተማው አልፎ አልፎ አንዳንድ የጸጥታ አካላት ሲንቀሳቀሱ ይታያል። እንግዲህ በባህር ዳር ከተማ 144 የድምፅ መስጫ ጣቢያዎች አሉ። አንዳንዶቹን እየተመለከትኩ ነው። ሰዋልኩት ችግር የለም። ከዚህ ውጭ
የተወሰኑ መራጮችን፣ የምርጫ አስፈጻሚዎችን፣ እጩዎችን የማነጋገር እድል አግኝተሽ ከሆነ በአጠቃላይ በእስካሁኑ የምርጫ ሂደት ላይ ምን አይነት አስተያየት አላቸው?
አዎ አነጋግሬያቸዋለሁ። የምርጫ ታዛቢዎችን፣ የአንዳንድ አስፈጻሚ እንዲሁም ደግሞ እነዚህ ትልልቅ ፓርቲ ወክለው የሚወዳደሩ ቀደም ብዬ እንደጠቀስኩት የአማራ ብሔራዊ ንቅናቄ አብን የቀድሞ ሊቀመንበር እና የባህር ዳር ከተማ አስተዳደር ምክትል ተቀዳሚ ከንቲባ ዶክተር ደረሰን እንዲሁ አነጋግረናቸው ነበር። ምርጫው ላይ እንግዲህ ያላቸው ጥሩ ነገር ነው ያለው አስተያየታቸው። ዶክተር ደሳለኝ ጫኔ እንደውም ያሉት ምርጫው ሰላማዊ ነው፣ ደስ የሚል ድባብ ነው ያለው። እኛ ደግሞ ውጤቱንም ደግሞ እስከ ደጋፊዎቻችን በጸጋ የምንቀበልን የሚል አስተያየት ነው የሰጡት እና አብዛኛዎቹ ነዋሪዎቹም የሰጡት አስተያየት ተስፋ ይዞ የመጣ አይነት ነገር ነው። ይወክለኛል፣ ይመራኛል የሚሉት መሪውን ለመምረጥ በቃ ተስፋ እንዳለበት ነው ተስፋ እንዳላቸው ነው የሚናገሩ። እንደሚያገኘኋቸው አንድ እናት ነበሩ እና ከሀዘን ላይ ተነስተው ነው መጣው ወደ 70 ዓመት የእድሜ ክልል ላይ የሚገኙ ትልቅ ሴት ናቸው እና ሀዘን ላይ ተነስቼ ነው የመጥቼ የምመርጠው። ምክንያቱም በቃ ሞትን መንግስትን መምረጥ የሚያስችል ሁኔታ ስለሆነ በቃ መቅረት ብይን ብዬ ነው ሀዘንን ትቼ የመጣሁት ብለው ነው መልስ የሰጡኝ። እና አብዛኛዎቹ በቃ ጥሩ ተስፋ የሚጠብቁበት ሀገሪቱ የተሻለ ሰላም ታገኛለች በዚህ ምርጫ ብለው ነው እንደሚያስብ ገለጹልኝ።
አስቴር ምስጋናው የአሜሪካ ድምፅ የባህር ዳርና ዙሪያው ወኪላችን፣ ለአሁኑ ለነበረን ቆይታ በእጅጉ አመሰግናለሁ። መልካም የስራ ቀን ይሁንልሽ።
እኔም አመሰግናለሁ ሀብታው።
አድማጮቻችን እንግዲህ ቀደም ብለን ከባህር ዳር አስቴር ምስጋናው በዛ ያለውን የምርጫ ሂደት ድባብ አስቃኝተናለች። አሁን ደግሞ ወደ ደቡብ ኢትዮጵያ እናቀናለን። ዘጋቢያችን ዮናታን ዘብዴዎስ በዛ ይገኛል። የተለያዩ ምርጫ ጣቢያዎችን ከጠዋት ጀምሮ እንደተመለከተ እገምታለሁ። ዮናታን እንደምን ዋልሃል?
እንደምን ዋልክ ሀብታሙ?
የት አካባቢ ነው በአሁኑ ሰዓት የምትገኘው? አንተ ባለህበት አካባቢ ያለው የምርጫ ሂደትና ድባብስ ምን ይመስላል? እስቲ በአጭሩ ለአድማጮች ንገርልን።
አሁን ያለሁትኝ በሐዋሳ ከተማ ነው። እኛውን የሀገራዊና ክልላዊ ምርጫ ከማለዳው ጀምሮ እየዘገብን ለአድማጮቻችንና ለተመልካቾቻችን በተለያዩ መንገድ እያቀረብን ነው የምንገኘው። ሐዋሳ ከተማ ነው ያለሁት ሀብታሙ። ሐዋሳ ከተማ ደግሞ የሚገኙ በርካታ የምርጫ ጣቢያዎችን ከጠዋት ጀምሮ እየዞርኩ እየተመለከትኩ ነው የሚገኘው። ምርጫ በሁሉም ከተማ በሚገኙ በ308ቱም ምርጫ ጣቢያዎች እየተከናወነ መሆኑን ተመልክቻለሁ።
እንግዲህ እንደምታውቀው ዮናታን፣ ከያዝነው ዓመት መጀመሪያ ጀምሮ በተለያዩ የሀገሪቱ ክፍሎች ውጥረቶች ነበሩ፣ ተደጋጋሚ ግጭቶችም ተመዝግበዋል። ባየሃቸው የምርጫ ጣቢያዎች ውስጥ ያለው የአጠቃላይ ድባብ ምን ይመስላል?
እኔ ያለሁት አሁን ሐዋሳ ከተማ ነው። ሐዋሳ ከተማ ደግሞ ባለፈው ዓመት የሲዳማ ምርጫ ወይም የህዝብ ውሳኔ የተካሄደበት ከተማ ነው። ያን በሲዳማ ምርጫ ወቅት የነበረው አይነት ድባብ ነው ዛሬ የሚያስተዋልኩት። በወቅቱ ሰዎች በጉጉት ደስ ብሏቸው ምርጫ ሲያካሂዱ አይቻለኝ። ዛሬም አገራዊና ክልላዊ ምርጫ ሲያካሂዱ በጣም ደስ በሚል ስሜት ፈገግታቸው አይናቸው ላይ ፊታቸው ላይ የተገለጠ ደስ በሚል ስሜት ነው የመረጡ የሚገኙት። የከተማውም ሰላምም በጣም የተረጋጋ ጸጥ ያለ ምንም ችግር የሌለበት አሁን አንተ ያልከው የመረበሽ ሌላ ስሜት ውስጥ የመግባት ሁኔታ ያልተስተዋለበት ነገር ግን በአገሪቱ የተለያዩ ቦታዎች ያሉ አለመረጋጋት፣ የሰላም እጦት፣ የዜጎች መፈናቀል እንዲሁም የኑሮ ውድነት አሁን ያለው የአኗኗር ዘይቤም ትንሽ መራጩ ህዝብ ትኩረቱን ሰብስቦ ኮንሰንትሬሽን ምንድን ነው ሀሳቡን አንድ ላይ ሰብሰብ አድርገው ለመምረጥ የተቸገረ አይነት ስሜት ማስተዋልን ሳልነግርህ አላልፍም። ለምን ብትል ከዚህ በፊት ምርጫዎችን ዘግበን አይተን እናውቃለን። ያን የነበረው ስሜትና አሁን ያለው የተለያየ ይመስለኛል።
እንግዲህ ዮናታን፣ ከተወሰኑ መራጮች፣ የምርጫ አስፈጻሚዎች፣ እጩዎችም ጋር የመነጋገር እድል ያገኘህ ይመስለኛል። በአጠቃላይ በምርጫው ሂደት ላይ ምን አስተያየት አላቸው?
ይገርምሃል፣ የቪኦኤ ጋቢና ወጣቶችን ትኩረት ያደረገ ፕሮግራም እንደሆነ ይታወቃል። ማለዳ እንደውም ቅድም ያነጋገርኳቸው ሶስት ወጣቶች ነበሩ። ማንም ምርጫ ጣቢያ ላይ ሳይደርሱ እዛው አገኝቻቸዋለሁኝ። 11 ሰዓት ተኩል አካባቢ የመጀመሪያ ምርጫቸው እንደሆነ ነግረውኛል። ገና ልጅ ግር ናቸው፣ ወጣቶች ናቸው። ምርጫ ለመምረጥ በመምጣታቸው እድሉን በማግኘታቸው ደስተኛ መሆናቸውን ነግረውኛል። በምርጫ ቤት ላይም ጥሩ ስሜት እንዳላቸው ነግረውኛል። ከዚህ እድል ባናገኝም ሲወርፋ ሲባል የሰማነውን እናውቃለን። አሁን ግን እኛም እድል አግኝተን እዚህ መምረጥ መጠናል ብሎኛል። ሌሎችም የህብረተሰብ ክፍል አካላት በምርጫው ሂደት ላይ የተወሰኑ ቦታዎች ላይ የካርድ እጥረት እንደነበረ፣ አንዳንድ ቦታ ደግሞ ጨለማ፣ እድሜያቸው ጠና ያሉ ሰዎች ምልክት የሚያደርጉበት በተለይ በማልደው የመጡ ሰዎች ስር ቦታው ጨለማ ያለበት መብራት በደንብ የማይታይባቸው ቦታዎች ነበሩ። ከነዛ ውጪ ምርጫው ሰላማዊ፣ በጣም የተረጋጋና እነሱ በሚሉት መንገድ ነጻና ጣልቃ ገብነት የሌለበት እንደሆነ ነበረ የነገሩኝ።
አታሙ፣ የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ላደረስክን መረጃ በጣም አመሰግናለሁ። መልካም የስራ ቀን ይሁንልህ።
እኔም አመሰግናለሁ።
አድማጮቻችን በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮም የሚደመጥ መሰናዶ ነው። ዛሬ ኢትዮጵያ ለስድስተኛ ጊዜ ሀገራዊ ምርጫ እያከናወነች ትገኛለች። በተለያዩ የሀገሪቱ ክፍል የሚገኙ ዘጋቢዎች ደግሞ እነሱ ባሉበት ቦታ ያለውን የምርጫ ሂደት እየተከታተሉ እየነገሩን ይገኛሉ። አዲስ ቸኮል መስመር ላይ ይገኛል። የምስራቅ ኢትዮጵያ የአሜሪካ ድምፅ ራዲዮ ዘጋቢ ነው። አዲስ እንደምን ውለሃል?
እንደምን አልካብታም?
በአሁኑ ሰዓት የት ከተማ ነው የምትገኘው? አንተ ባለህበት አካባቢ ያለው የምርጫ ሂደት ድባብስ ምን ይመስላል?
አመሰግናለሁ። እዚህ ምስራቅ ኢትዮጵያ ላይ ሀብታሙ እንደሰማኸው የሶማሌ ክልልና የሀረሪ ክልል ምርጫዎች ወደ ጳጉሜ አንድ መተላለፋቸውን ተከትሎ ድሬዳዋ ላይ ብቻ ነው ምርጫ የሚካሄደው። ከዛ ውጭ ምስራቅ ኦሮሚያ፣ ምስራቅ ሐረርጌ፣ አረርጌ፣ ድሬዳዋ እዛ ብቻ ነው ምርጫ እየተካሄደ ያለው። ፉክክር በአስር ፓርቲዎች እየተወዳደሩበት ያለውና ፉክክር ያለው ድሬዳዋ ላይ ነው እና በዛ የድሬዳዋ ምርጫ ነው የተከታተልኩ ያለው። ዛሬ
መራጮችን፣ የምርጫ አስፈጻሚዎችን ወይንም እጩዎችን ለማነጋገር እድሉን አግኝተ ከሆነ በአጠቃላይ ስላለው ሂደት ምን አሉ? ምን ምን አይነት አስተያየቶችን ሰጡ?
መልካም። አሁን እዚህ ድሬዳዋ ላይ አንዳንድ ቦታዎች ላይ የመዘግየት ችግር ነበረ። መሳሁን ሂደት ተጠበቀን ተከትሎ የመዘግየት ችግር ነበረ። በዛ ረገድ የሚነሳ ቅሬታ አለ። አንደኛው ነገር ምንድን ነው? የመራጮች ካርድ የሚላከው ከአዲስ አበባ ነው። ተከፍቶ ማደር የለበትም። ዛሬ ጠዋት የሚከፈተው ሲከፈት፣ አሁን 06 ቀበሌ ማለት ነው ተቻሱ ከፊራ እና አምስተኛ ሰፈር ሲከፈት ሁለቱም የህዝብ ተወካዮች ካርድ ሆኖ ተገኘ። የክልል ምክር ቤት ወረቀት መላክ ነበረበት። አስቸኳይ ተደውሎ ከአዲስ አበባ በአውሮፕላን ተልኮ እስከሚመጣ የመጓተት ነገር ነበረ። ከዚህ ባሻገር ደግሞ 6 የምርጫ ጣቢያዎች 5 ምርጫ ጣቢያና 1 ንዑስ ጣቢያ ነው። እነሱ ላይ ምርጫ ቦርድ አላቃቸውም ብለው ከዚህ ወቅት እንዳይቆጥ እንትን ብሏቸው ነበር። 5500 በላይ መራጮች የተመዘገቡባቸው ቦታዎች ናቸው። እነሱ ላይ መንግስትን፣ ፖለቲካ ፓርቲዎችን ይመዝገቡልን በሚል ቅሬታ ነበራቸው። ምርጫ ቦርድ ወስኗል። የእነሱም ካርድ እንደዚህ ዛሬ ጠዋት ነው የመጣው እና እነኛ አካባቢዎች ላይ የመዘግየት ሁኔታ ነበረ። ሌሎችም ቦታዎች ላይ በተዘዋወርኩባቸው ሳቢያን አካባቢ እንደዚህ እስከ ከፊል ሰዓት ምናምን ብዙ የተጓዝባቸው ሁኔታ አለ። እስካሁን ድረስ ባየሁት እና ባነጋገርኩት እንደዚህ የመጓተቱ ነገር እንደ ችግር የሚታየው፣ ከዛ ውጭ ያለው ነገር ግን ሁሉ ነገር በሰላም እየሄደ እንደሆነ ነው። ታዛቢዎችንም አናገር ያለው በርካታ መራጮችንም እንደዚህ አናገር ያለው የመጓተቱን ነገር ብቻ ነው። አንዳንድ ቦታ ላይ የተመጣው ብዙ በርካታ ቦታዎች ላይ በሰላም እየሄደ ነው። አንዳንድ ቦታዎች ላይ ግን በሰላም አልሄደም፣ ቶሎ አልተጀመረ የሚል ነገር ነው። ረጃጅም ሰልፎች ነበሩ። ሳቢያን አካባቢ ዶሮ በጣም ረጃጅም ሰልፎች ነበሩ። ጠዋት ላይ በማይበጣል ዘግይቶ ከመጀመር ጋር በተያያዘ ማለት ነው።
በስተመጨረሻ እንግዲህ ኢትዮጵያ የወጣቶች ሀገር ናት። ምስራቅ ኢትዮጵያም በርካታ ወጣቶች የሚኖሩበት የኢትዮጵያ ክፍል ነው እና ወጣቶች በዚህ ምርጫ ላይ እንዴት እየተሳተፉ ነው? ምን ያክል በብዛት ወጥተው ለመምረጥ ጥረት እያደረጉ ነው?
በተሳትፎ ደረጃ ጥሩ ተሳትፎ አለ ነው የምለው። በግሌ በተወሰነ መልኩ ከተሞች ላይ ፉክክር መኖሩም የራሱ አስተዋጽኦ አለው እና ወጣቶች የሚያናገርኳቸው ማለት ለመጀመሪያ ጊዜ እድሜያቸው አሁን ደርሶ ለመጀመሪያ ጊዜ መረጡን ወጣቶች እንደዚህ ያናገርኳቸው አሉ። እና ጥሩ ተነሳሽነት ነው ያለው። የፉክክር መንፈሱ እንደዚህ በባላንጣነት የሚያሳይ እንደዚህ ጠብና ግልምጫን የሚፈጥር እሱ ሳይሆን የተረጋጋ የፉክክር መንፈስ ስለነበረ ሁሉም በጥሩ ሁኔታ እየተሳተፈ ነው ያለው አሁን ባየሁባቸው አካባቢዎች።
እጅግ በጣም አመሰግናለሁ። የአሜሪካ ድምፅ የምስራቅ ኢትዮጵያ ዘጋቢ አዲስ ቸኮል ላደረስከን መረጃ በአድማጮች ስም በእጅጉ አመሰግናለሁ። መልካም የስራ ቀን ይሁንልህ።
አመሰግናለሁ አብታሙ።
ይህ በእንዲህ እንዳለ ዛሬ የተደረገው የኢትዮጵያ ሀገራዊ ምርጫ ከማይከናወንባቸው ስፍራዎች መካከል አንዱ የትግራይ ክልል ነው። በዚያ የሚገኙ ነዋሪዎች በሌላው የሀገሪቱ ክፍል ስለተደረገው ምርጫ ያላቸውን አስተያየት ሙልጌታ አጽብሃ ጠይቋቸዋል።
በዛሬው ዕለት ምርጫ ካልተካሄደባቸው የኢትዮጵያ አካባቢዎች አንዱ የትግራይ ክልል ነው። ምርጫው አስመልክቶ አስተያየት ለማግኘት ለብዙ ሰዎች የጠየቁ ሲሆን ብዙዎቹ ፈቃደኛ እንዳልሆኑና ፍላጎት እንደሌላቸው ገልጸውልኛል። አስተያየት የሰጡኝ አቶ አፈወርቂ ነጋሽ የተባሉ የከተማዋ ነዋሪ ግን በትግራይ ክልል ስለ ምርጫ ማውራት ቅንጦት ነው ብለዋል። እኛ የምንፈልገው በአሁኑ ጊዜ የጥይት ድምጽ የማንሰማበት የሰላም ንፋስ የሚነፍስበት ሁኔታ እንዲፈጠርልን ነው በማለት ነው የተናገሩት።
እኛ ክልል ውስጥ እና ሌሎች ክልሎች 3 ክልል በኢትዮጵያ ውስጥ እንደማይደረግም ሰምተናል። ስለዚህ እኛ ብዙም ስሜት ላይ ሰጠን ይችላል እንደ በግለሰብ ደረጃው የሚያሳስበው በጦርነት ውስጥ ሆነን በችግር ውስጥ ሆነን በረሃብ ውስጥ ሆነን ብዙ ችግሮች ባሉበት ውስጥ ሆነን ነገሮች በተዘጉበት ውስጥ ሆነን በጨለማ ውስጥ ሆነን ስለ ምርጫ የምናወራበትና የምናስብበት ጊዜ አይደለም። አሁን ብዙም ጉዳያችን ብለን ስለ የቅንጦት ሆኖ ስለሚሰማን ማለት ነው። ለኛ ምርጫ ማለት አሁን የቅንጦት ጉዳይ ነው። ምክንያቱም የሚያስፈልጉን ብዙ ነገሮች ይያሉ። ስለ ምርጫ የምናስብበት ጊዜ አይደለም። አሁን የምናስብበት ጊዜ ከጦርነት ነፃ የሆነች ሰላም የሰፈነባት ከተማና ሰላም የሰፈነበት ክልል እንዲኖረንና ሰላማዊ ሆነን ኑሮ እንድንኖር።
ሌላው አስተያየት የሰጡኝ የአረና ለዲሞክራሲና ለዓላማዊነት ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ናቸው። መጀመሪያውም በኢትዮጵያ ምርጫ ሲራዘም የአንድነት መንግስት በመመስረት እንጂ ገዢው ፓርቲ ብቻ የሚመራው መንግስት ምርጫ ማዘጋጀት አይችልም የሚል አቋም ይዘን ነበር ብለዋል።
ትላልቅ የፓርቲ መሪዎች በታሰሩበት በርካታ በሺዎች የሚቆጠሩ የፖለቲካ ፓርቲ አባላት በታሰሩበት ምርጫ ማካሄድ ማለት ብቻዬን ልወዳደር እና ብቻዬን ልዝረፍ ማለት ነው እና ይሄ ጉዳይ ትክክል አይደለም ብለን እንደ መድረክም ገልጸን ነበረ። በዚህ መሰረት እንደ የመድረክ አባላት የአረና አባላት በአዲስ አበባ ምርጫ ጣቢያዎች እንወዳደር ነበር ባለፉት ሁለት ምርጫዎች። አሁን ያልተወዳደርንበት ምክንያት አንዱ ይሄ ነው። ይሄ ምርጫ መምራት ያለበት ብልጽግና ሳይሆን መምራት ያለበት የአንድነት መንግስት ተቋቁሞ ተቋማትን ገለልተኛ ሆኖ መመራት አለበት የሚል
በትግራይ ክልል ጦርነት ያለ በእሳቸው አገላለጽ ወረራና የዘር ፍጅት እየተካሄደ ያለ በምርጫው መሳተፍ ወረራውን መደገፍ ነው ብለን ነው የምናምነው ብለዋል።
በትግራይ እየተካሄደ ያለው ወረራ እየተፈጸመ ያለው የዘር ማጥፋት ወንጀል እየተካሄደ ምርጫ ማካሄድ ትክክል አይደለም። ምክንያቱም ህዝብ በጅምላ የገደልክ ያፈናቀልክ የደፈርክ ምርጫ አካሄዳለህ ማለት ቀልድ ነው። መጀመሪያ ሰላምና የተረጋጋ ነገር ማምጣት አለብህ። በትግራይ ብቻ ሳይሆን በቤኒሻንጉልም በኦሮሚያም ያለው ሁኔታ ለምርጫ የሚመች አይደለም።
በምርጫው የተሳተፉ ፓርቲዎችም ዓለም እየተናገረበት ስላለ የትግራይ ቀውስ በምርጫ ክርክር ይሁን በሌላ ጊዜ ሲያወግዙና ሲናገሩ አላየሁም። ስለዚህ ይህ አሳዛኝ ነው ብለዋል አቶ አምዶም ገብረስላሴ። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮም እየተደመጠ ይገኛል። ኢትዮጵያ ውስጥ ለስድስተኛው አጠቃላይ የሀገር አቀፍ ምርጫ የሚደረገው ዝግጅት ተጠናቀው ዛሬ ምርጫ ሳጥኖች በየምርጫ ጣቢያዎቹ ተከፍተው ሰዎችም ሲመርጡ ውለዋል። ነዋሪዎች ድምፅ በመስጠት ላይ ይገኛሉ። ባልደረባችን ስመኝሽ የቆየም በግሪንስቦሮ የሰሜን ካሮላይና ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነቶች ፕሮፌሰር የሆኑትን ዶክተር ብሩክ ኃይሉን አግኝታለች። ይህ ምርጫ ለኢትዮጵያን ምን ትርጉም ይኖረዋል ስትልም ጠይቃቸዋለች። ዶክተር ብሩክ ይህን መልሰዋል።
ፕሮፌሰር ብሩክ ኃይሉ አቴንስ ኦሃዮ በሚገኘው ስክሪፕስ የኮሚኒኬሽንስ ኮሌጅ የጋዜጠኝነት መምህርም ናቸው። በኦሃዮ ዩኒቨርሲቲ ዓለም አቀፍ አመራር ማዕከል ዳይሬክተር ሆነውም አገልግለዋል። ኢትዮጵያን በተለያዩ ዓለም አቀፍ መድረኮችና ተልእኮችም ወክለው ያገለገሉ ዲፕሎማትም ናቸው። ዛሬ በኢትዮጵያ የሚካሄደውን ስድስተኛው ሀገራዊ ምርጫ ታዲያ እንደ ማንኛውም ተራ ምርጫ አድርገው እንደማይቆጥሩት ይናገራሉ።
ወደ ታቅጣጫ ምንወዳት ሀገራችን ትሄዳለች የሚለውን በጣም የሚወስን ነው። ይህንን ምርጫ በሚገባ በሰላም በጤና ከተሻገረች ሀገራችን በጽኑ ቤት በጽኑ የቤት መሰረት ነውና ለቤት ጽናት ያለው መሰረት ድንጋይ ጣል ማለት ነው። የተቀረውን እንግዲህ በየአምስት አመቱ እየተስተካከለ እየሰፋ እየጠለቀ ፓርቲዎችም ሞሪ እየገቡ እየተወዳደሩ ይሄዳሉ ማለት ነው እና ለሀገራችን ወሳኝ አድርጌ ነው ወስደው፣ ትልቅ ምርጫ፣ ታሪካዊ ምርጫ አድርጌ ነው ወስደው።
በኢትዮጵያ በዛሬው ዕለት ከሚከናወነው ምርጫ አስቀድሞ በሀገሪቱ የተለያዩ አካባቢዎች ግጭት፣ መፈናቀል፣ ጦርነትና የፖለቲካ ፓርቲ አመራሮች እስር ተከስቷል። በተጨማሪም በጸጥታና በተለያዩ ምክንያቶች ዛሬ ምርጫ ማይካሄድባቸውና ለመጪው ሳምንት የተላለፈባቸው አካባቢዎችም አሉ። ፕሮፌሰር ብሩክን በእነዚህ ሁኔታዎች ውስጥ ሆኖ የሚከናወን ምርጫ እንዴት የተሟላ መሆን ይችላል የሚል ጥያቄ አንስተንላቸዋል።
ዋናው ማየት ያለብን አብዛኑ ለምሳሌ ፌዴራል ፓርላማው 547 ወንበር አለው። 547 ኮንስቲትዌንሲስ ወይ ኤሌክቶራል ዲስትሪክቶች አሉት ማለት ነው። ማጆሪቲውን እናደርጋለሁ ብለን ስንል ስንደምር የትግራይንም የሀረሪንም የሶማሌንም ስንደምር 63 ነው ባልሳሳት፣ የሶስቱ ክልሎች። ቤንሻንጉልም እንደዚሁ ጥቂት ወንበሮች ናቸው። ለማሳነስ አይደለም ጥቂት ማለት እሱን ከ547 ስናወዳድር ከ5% ቶታል ድምር 547 ኤሪያዎች ከበር አይደረግም ማለት ነው። ይሄ ምን ማለት ነው? 3/4 በሚገባ ይደረጋል። ሁልጊዜ ምርጫ በእንከን በሎጂስቲክስ በችግር እንኳን ኢትዮጵያ ሌላም አፍሪካ ሀገሮች ላቲን አሜሪካን ኤዥያን ኢቨን አውሮፓ ሀገሮች ጉድለት ይኖራልና ዋናው አብዛሃኑ ቦታ ይደረጋል ነው። ሊጂቲመሲና ተአማኒነት እንዲያገኝ ክሬዲብል በሆነ ሁኔታ ይካሄዳሉ። ያስ ካለ ድረስ አገራችን ውስጥ የሰላም መደፍረስ አጀንዳ ባላቸው እና በታጠቁ ግሩፖች ቡድኖች መካከል ሳቦታዡ የውስጥም ሆነ የውጭ ዲተር እስካላደረገን ድረስ አይ ቲንክ ምርጫው በደንብ ይካሄዳል። አብዛሃኑ ቦታ ይደረጋል። እንደገና በነገራችን ላይ የሀረሩና የቤንሻንጉል ጉሙዙና እንዲሁም የሶማሌ ክልሉ ሴፕተምበር 1 ማለት አይ ቲንክ ኦገስት መጨረሻ መሰለኝ በምዕራብ ዓለም ካለንደር አቆጣጠር የሚደረጉ ናቸው። ስለዚህ በአዲሱ ዓመት አዲሱ ፓርላማ ስራውን ሲጀምር እነሱም ሬዲ ሆነ ይቀርቡና ከ547 ውስጥ ዴፍኔትሊ ከትግራይ ክልል በስተቀረ ምክንያቱም ጸጥታው ገና መረጋገጥ ነው ስላለበት ከዛ በስተቀረ ሁሉ ጋር ተደርጓል። ደረጃ 95% 93% ኦፍ ሲትስ ቶታል ሲት ይሆናል።
ይህ ስድስተኛው ሀገር አቀፍ ምርጫ የኢትዮጵያ ስርዓት የሚፈተሽበት ነው የሚሉት ፕሮፌሰር ብሩክ ቀደም ሲል በኢትዮጵያ የተስተዋሉትን ግጭቶች ጨምሮ ሌላ ተጨማሪ ሁከት ተከስቶ ሰላማዊ ሰዎች የጉዳት ሰለባ እንዳይሆኑ የምርጫውን ውጤት በጸጋ በመቀበልና ቅሬታዎችን በአግባቡ በማቅረብ ጥንቃቄ ማድረግ እንደሚገባም ይመክራሉ።
አንደኛ ታሪካዊ ነው ብያለሁ። ምርጫ የኢትዮጵያን ዕጣ ፈንታ ይወስናል። ለበጎም ለክፉም የሚዳርገን የምርጫውን ውጤት በጸጋ መቀበል አለብን። ቅሬታ ካለ በአዋጅ ተደንግጓል። ለምሳሌ አንድ ወረዳ ኤክስ ወሰሜን ኢትዮጵያ፣ ምዕራብ ኢትዮጵያ ወይ ደቡብ ኢትዮጵያ፣ ክልል ዋቴቨር ኦሮሚያ ወይ አማራ ክልል ቅሬታ ካለ በቅሬታው ፕሮሲጀር መሰረት አፕላይ ማድረግ ነው። ያለ ምንም አንቻ ግራንቻ አፕላይ አድርጎ ለሚዲያ ነግሮ በሰነድ እንዲያዝ አድርጎ ኤሌክትራል ቦርዱን ቻለንጅ እያደረጉ ከዛም ወደ ፍርድ ቤት ጉዳዩ እንዲሄድ ማድረግ ነው። ሁሉም ሊፈተሽ ነው። አሁን ማንም ይፈተሽ? ገዢው ፓርቲ፣ ተቀናቃኝ ፓርቲ ሁሉም እና ሪጂናል የክልል ፓርቲ ሁሉም ሊፈተሹ። ሊፈተሹ ማለት በኢትዮጵያ አይን በኢትዮጵያ ሕዝብ አይን መነጽር ሊመዘኑ ነው። ፍሬውና ምኑ ሊለይ ነው ሊታይ ነው። እውነቱን ለመንገር እንዴት ምለው መሸነፍንም በጸጋ መቀበል ያስፈልጋል። ይህ ልጆች ሆነ ስንጫወት መሸነፋችንን ስናቅ የማፍረስ ጨዋታ አለ ውጤቱን ስለምናቅ። ይሄ ተቀባይነት መኖር የለበት። መቀበል፣ ህዝብን ማክበር፣ የህዝብን ድምፅ ማክበር። ቅሬታ ካላቸው እንዳልኩሽ እዚህ ወረዳ እዛ ወረዳ ቅሬታ አለብን ብሎ አፕላይ ይደረጋል። ህግን የህግን ውሳኔ በትዕግስት መጠበቅ ያስፈልጋል። ከተሸነፉም መሸነፋቸው ማመን ከገቡም 25 የሚያዙ በቅንነት ለዛች ለምንወዳት ሀገራችን መስራት ይጠበቃል። ከተሸነፉ ለሚቀጥለው 5 እንዲሁም መዘጋጀት ያስፈልጋል። ካሸነፉም ደግሞ የድካማቸው ውጤት ነው። የህዝብ ልዕልና ህዝብ ነው ወሳኝ ዳኛ፣ የህዝብ ድምፅ። በዛ መሰረት ገዥም ሆነ ተቃዋሚ ፓርቲዎች ውጤት መጠበቅ አለባቸው።
ፕሮፌሰር ብሩክ አክለው ከምርጫ በኋላ ለሚሆነው ነገር ሁሉ ህዝብም የተፎካካሪ ፓርቲ አባላትና ሀገሪቱን እያስተዳደረ የሚገኘው ገዢው ፓርቲ ኃላፊነት አለባቸው ሲሉ አሳስበዋል። በመላ ሀገሪቱ ዛሬ ለሚደረገው ምርጫ ድምጽ ለመስጠት 37 ሚሊዮን ሰዎች የተመዘገቡ ሲሆን 167 የሀገር ውስጥ ሲቪክ ማህበራትና የአፍሪካ ህብረትን ጨምሮ ሌሎች የዓለም አቀፍ ታዛቢዎች ምርጫውን እንደሚታዘቡ የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ሳምንት አስታውቆ ነበር። በጸጥታና በተለያዩ ምክንያቶች ምርጫው በዛሬው ዕለት በማይካሄድባቸው 59 የምርጫ ክልሎች ደግሞ ምርጫው ጳጉሜ 1 እንደሚካሄድ ቦርዱ ጨምሮ ማስታወቁ ይታወሳል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አብራችሁን ስላመሻችሁ በእጅጉና አመሰግናለን አድማጮቻችን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ በምህንድስናው እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ነው።